ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 12 2016 ዓ ም ዝግጅታችን ጀመረ። በጉራጌ ዞኖች በቀጠለ ግጭት ሰዎች እንደሞቱና አላግባብ እንደታሰሩ ጎጎት አስታወቀ።
መደበኛ እንቅስቃሴያቸው በሚያደርጉበት ሰዓት ከመኪና ላይ ባሉበት ሁኔታ በተፈጸመባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻም አካባቢ ላይ ተመሳሳይ ግድያ ተፈጽሟል በዛ ተመሳሳይ ቦታ ላይ። ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም በሌሎችም በስለት መሳሪያዎች የተገደሉ ሰዎች አሉ።
ቀደም ሲል የሰማችሁት የጎጎት ፍትህና አንድነት ፓርቲ ሊቀመንበር አቶ መሐመድ አብራር ነበር። በዚህ ጉዳይ ያጠናቀርነው ዘገባ በአብይ ርዕስ ይዘንላችሁ እንቀርባለን። ከዚህ በተጨማሪም በዋግምራ ዞን በድርቅ ጉዳት የሞቱ የቤት እንስሳት ቁጥር ከ10,000 በልጧል መባሉ፣ እንዲሁም የሀገራዊ ምክክር ኮሚሽኑ በትግራይና አማራ ክልሎች ስራ እንዳቆመ ማስታወቁን የተመለከቱና ሌሎች ዘገባዎችን በምሽቱ ይዘንላችሁ ይቀርበናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ምሽቱን ሳስተናግዳችሁ የማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ ስመኝሽ የቆየ እዚህ አብራኛለች። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም ከኛ ጋር አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም ዜናዎች ወደ ስመኝሽ ይሽራችሁ።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝነው ዜና ውስጥ ከፍተኛ የአልሸባብ አዛዥ በአሜሪካና ሶማሊያ የጋራ ዘመቻ ተገደለ፣ የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳህል ቀጠና ለቀው ወጡና በእስራኤል ሐማስ ጦርነት ምክንያት በጋዛ ረሃብ በርትቷል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ ባለፈው ሳምንት እሁድ ጂሊ በተሰኘች ከተማ አቅራቢያ ባካሄደችው የአየር ጥቃት አንድ ከፍተኛ የታጣቂ ቡድኑ አዛዥ እንደተገደለ የሶማሊያ መንግስት አስታወቀ። ማሊም አይማን የተባለው አዛዡ የአልሸባብ ታጣቂ ቡድን በሶማሊያና በኬንያ ባካሄዳቸው ጥቃቶች ውስጥ ተሳታፊ እንደነበር ሲታወቅ፣ በሶማሊያ ጦር ኃይሎችና በዩናይትድ ስቴትስ ወታደሮች በተወሰደ የትብብር እርምጃ እንደተገደለ የሶማሊያ መንግስት ጨምሮ ገልጿል። የሀገሪቱ ማስታወቂያ ሚኒስትር ትላንት ሐሙስ ባወጣው መግለጫ ከሶማሊያ ሕዝብ ላይ አንድ ሾህ መነቀል ማለት ነው ሲል ግድያውን አወድሷል። የዩናይትድ ስቴትስ የአፍሪካ ጦር ወይም አፍሪኮም በበኩሉ ባወጣው መግለጫ በጂሊ አጠገብ በተሰነዘረው ማጥቃት አንድ የአልሻባብ ታጣቂ መገደሉን አረጋግጦ በሲቪሎች ላይ የደረሰ ጉዳት አለመኖሩን ገልጿል። የተገደለውን ታጣቂ ማንነት በስም ያልጠቀሰው የአፍሪኮም መግለጫ የሶማሊያን ሰላምና ልማት የሚያናጋውን አሸባሪ ቡድን በማሸነፍ ረገድ አንድ ሌላ እርምጃ ነው ሲል አመልክቷል። መግለጫው አክሎም አፍሪኮም የተካሄደውን ወታደራዊ ዘመቻ መርምሮ እንዳስፈላጊነቱ ተጨማሪ መረጃዎችን ያቀርባል በማለት ዝርዝር መረጃ ከመስጠት ተቆጥቧል። አልሻባብ ግን እስካሁን ግድያውን አስመልክቶ የሰጠው መረጃ የለም። የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳህል ቀጠና ለቀው ወጡ። በሳህል ቀጠና የእስላማዊ አክራሪዎችን እንቅስቃሴ ለማስቆም በሚል ዘመቻ ላይ የነበሩት የመጨረሻዎቹ የፈረንሳይ ወታደሮች ዛሬ ኒጀርን ለቀው መውጣታቸው መመልከቱንና የሀገሪቱ ሰራዊትን በይፋ ማስታወቁን የኤኤፍፒ የዜና ወኪል ከኒያሜ ዘግቧል። ፈረንሳዮቹ ቢወጡም በመቶ የሚቆጠሩ የአሜሪካ ጦር አባላት እንዲሁም በርካታ የጣሊያንና ጀርመን ወታደሮች በሀገሪቱ እንደሚገኙ ዘገባው አመልክቷል። ዛሬ አርብ የፈረንሳይ ኃይሎች ለቀው የሚወጡበት ሂደት የመጨረሻና መዝጊያው ቀን ነው ሲሉ የኒጀር ሰራዊት ተወካይ ሳሊም ኢብራሂም አስታውቀዋል። ባለፈው ሐምሌ መፈንቅለ መንግስት ያካሄዱት ጀነራሎች 1500 የሚሆኑ የፈረንሳይ ጦር አባላትና አውሮፕላን አብራሪዎች ከቀድሞ ቅኝ ግዛታቸው ለቀው እንዲወጡ አዘዋል። ኒጀር በሳህል ፈረንሳይ ለቀ ያወጣችበት ሶስተኛ የቀድሞ ቅኝ ግዛት መሆኗ ነው። ባለፈው አመት ከማሊ በዚህ አመት መጀመሪያ ላይ ደግሞ ከቡርኪና ፋሶ ለቃ ወጣለች። ሶስቱም ሀገራት ከ10 አመታት በፊት በማሊ ጀመረውንና በኋላም ወደ ኒጀርና ወደ ቡርኪና ፋሶ የተስፋፋውን የእስላማዊ አክራሪዎችን ጥቃት ለማስቆም በመታገል ላይ ናቸው። በቀጠናው ባለፉት 3 አመታት በተከታታይ በተደረጉት መፈንቅለ መንግስቶች ምክንያት ከፈረንሳይ ጋር የነበረው ግንኙነት ሲሻክር ከሩሲያ ጋር ወዳጅነቱ ተሟሙቋል። በእስራኤልና በሐማስ መካከል የተኩስ ማቆም ስምምነት እንዲደረስ የሚደረገው ዓለም አቀፍ ጥረት በቀጠለበትና በከበባ ውስጥ የምትገኘው ጋዛ ሰብአዊ ቀውሱ እየጨመረበት በሄደበት ወቅት የእስራኤል ኃይሎች በጋዛ የሚያካሂዱትን ጥቃት አስፍተው ቀጥለዋል። የሰሜን ጋዛ ነዋሪዎች በተለያዩ አካባቢዎች ላይ ከባድ የቦምብ ፍንዳታና የአየር ላይ ጥቃቶች መፈጸማቸውን የገለጹ ሲሆን በደቡባዊ የጋዛ ክፍል የሚገኙት ካህን ዩኒስና ራፋም ከተሞች ላይም እንዲሁ የአየር ጥቃት መፈጸሙንም አመልክተዋል። በተጨማሪም የእስራኤል ጦር በማዕከላዊ ጋዛ በሚገኙት አልቡሬጅ እና በዙሪያው የሚገኙ ነዋሪዎች በፍጥነት ወደ ደቡብ ጋዛ እንዲሄዱ ማዘዛቸው በአካባቢው የመሬት ላይ ጥቃት እንደሚካሄድ እንደሚያመለክት ተገልጿል። እንደ አውሮፓውያን አቆጣጠር በጥቅምት 7 ሐማስ ያደረሰውን ጥቃት ተከትሎ እስራኤል በጋዛ ላይ በምታካሄደው ወታደራዊ ዘመቻ ባለፉት 2 ቀናት የተገደሉትን 390 ፍልስጤማውያንን ጨምሮ እስካሁን ቢያንስ 20,000 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ቢያንስ 2 ሚሊዮን ፍልስጤማውያንም ከቤት ንብረታቸው ተፈናቅለዋል። የተቀናጀ የምግብ ዋስትና ደረጃ ምደባ የሚሰራው አይፒሲ ሐሙስ ዕለት ይፋ ባደረገው ሪፖርቱ እንዳስታወቀው የቦምብ ድብደባ፣ የመሬት ላይ ዘመቻዎችና አጠቃላይ ህዝቡ ላይ ተካሄደው ከበባ ጨምሮ በጋዛ ላይ የሚፈጸሙ ጥቃቶች አሰቃቂ ደረጃ ላይ ደረሰ አስከፊ የምግብ ዋስትና ጦት ማስከተሉን አስታውቋል። አሁን ያለው ሁኔታና በሰብአዊ አቅርቦት ላይ የተጣለው ገደብ ካልተሻሻለም በሚቀጥሉት 6 ወራት ውስጥ ረሃብ ሊከሰት እንደሚችል የተባበሩት መንግስታት ድርጅት አስታውቋል። አይፒሲ አክሎ ከግማሽ ሚሊዮን በላይ የሚሆኑ የጋዛ ነዋሪዎች የምግብ አቅርቦታቸውን አሟጠው በመጨረሳቸው አስከፊ ረሃብ አፋፍ ላይ እንደሚገኙም ጠቅሶ አስጠንቅቋል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በጋዛ በሚገኘው አልሻፋ ሆስፒታል የደረሰውን ከባድ ውድመት የሚያሳይ ምስል በዓለም ጤና ድርጅት ተለቋል። 20 የቀዶ ጥገና ክፍሎች የነበሩት ሆስፒታል አሁን ፍርስራሽ የተከመረበት ሲሆን በሆስፒታሉ ቅጥር ውስጥም ሰዎች በመገደል ላይ ናቸው የሚሉ ሪፖርቶች በተደጋጋሚ በመሰማት ላይ ናቸው። የጤና ድርጅቱ የሕክምና ቁሳቁሶችን ወደ ስፍራው በመውሰድ አስቸኳይ የሕክምና አገልግሎት ለመስጠት በመሞከር ላይ ቢሆንም ካለ ነዳጅ አቅርቦት የሕክምና መሳሪያዎችና ሰራተኞች መኖር ትርጉም እንደማይኖረው አስተባባሪው ሻን ኬሲ ለአሶሴትድ ፕሬስ ዜና ወኪል ተናግረዋል። ቁስለኞችን በማከምና የተጎጂዎችን ውጋት ለመቀነስ በመሞከር ላይ መሆናቸውን የጠቀሱት አስተባባሪው አንድ ሆስፒታል በጥቃት ላይ ያለና ካለ ነዳጅ እንዴት መስራት ይችላል ሲሉ ተደምጠዋል። ከፍተኛ አደጋን ሊያስከትል ይችል የነበረ እንደሆነ የተገለጸውና ድርጅቱ ባከናወነው ስራ ለቀዶ ጥገናና ቁስለኞችን ለማከም የሚያገለግሉ በርካታ መሳሪያዎች፣ ለማዋለድ የሚረዱ ቁሶችና መድኃኒቶችን ወደ ሆስፒታሉ ማስገባቱን አስታውቋል። በእስራኤል ጥቃት እስካሁን 20,000 የሚጠጉ ፍልስጤማውያን ህይወታቸውን ሲያጡ ወደ 2 ሚሊዮን የሚጠጉ የጋዛ ነዋሪዎች ቤታቸውን ጥለው እንዲሸሹ አድርጓል። በመጨረሻም በቻይና 14,000 መኖሪያ ቤቶችን ባወደመውና ቢያንስ 144 ሰዎችን ህይወት ባጠፋው አስከፊ የመሬት መንቀጥቀጥ አደጋ ለተፈናቀሉ ሰዎች መጠለያ የሚሆን በመቶዎች የሚቆጠሩ ባለ አንድ ክፍል ቤቶች በሰሜን ምዕራብ ቻይና በመገንባት ላይ መሆናቸውን የሀገሪቱ መንግስት መገናኛ ብዙሃን አስታውቋል። የመሬት መንቀጥቀጡ ያስከተለው ከባድ የጭቃ መንሸራተት ከቀበራቸው ሁለት መንደሮች ውስጥ ህይወት ለማትረፍ የሚንቀሳቀሱ ቡድኖች ቁፋሪያቸውን በቀጠሉበት ወቅት የሟቾች ቁጥር በ9 ከፍ ማለቱን የቺንግሃይ ከተማ ባለስልጣን አርብ ዕለት አስታውቀዋል። አሁንም 3 ሰዎች የደረሱበት እንደማይታወቅም ገልጸዋል። የመንግስት ሚዲያ የሆነው ሲሲቲቪ ከባድ የእቃ ማንሻ መኪናዎች ቀደም ብለው በፋብሪካ የተሰሩ ነጭና ሳጥን መሰል መኖሪያ ቤቶችን እያነሱ ገላጣ ሜዳ ላይ በመደዳ ሲያስቀምጧቸው ያሳየ ሲሆን እስካሁን 260 ቤቶች መቆም ችለዋል። እስከ አርብ ድረስ በተዘጋጁ 9 ቦታዎች የሚደረደሩት ቤቶችም 500 ይደርሳሉ ተብሎ ይጠበቃል። የቤቶቹ መዘጋጀት ሰኞ ምሽት በደረሰው የመሬት መንቀጥቀጥ የተፈናቀሉት ከ87,000 በላይ ሰዎች ላልተወሰነ ጊዜ ቤት አልባ ሆነው እንደሚቆዩ የሚያሳይ ሲሆን አብዛኞቹ እጅግ በጣም በሚቀዘቅዘው የአየር ሁኔታ ሰማያዊ ላስቲክ መጠለያዎች ውስጥ ለመቆየት ተገደው ነበር። በሬክተር ሲለካ 6.2 መሆኑ የተዘገበው የመሬት መንቀጥቀጥ ጉዳት ያደረሰው ከቻይና ዋና ከተማ ቤጂንግ በስተደቡብ ምዕራብ 1300 ኪሎ ሜትር ላይ የሚገኙ ተራራማ ስፍራዎች ላይ ሲሆን እስካሁን 144 ሰዎች ህይወታቸውን አጥተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ለዓለም ዜናዎቹ ስመኝሽ የቆየን ከልብ አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን የሚተላለፍላችሁን የዛሬ አርብ ታህሳስ 12 2016 ዓ.ም የአሜሪካ ድምፅ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብረውናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። በማዕከላዊ ኢትዮጵያ ክልል በጉራጌና በምስራቅ ጉራጌ ዞኖች በቀጠለው ጥቃት 2 ሰዎች እንደተገደሉና ካለፈው ጥቅምት ወር ጀምሮ 70 ሰዎች ከሕግ አግባብ ውጭ እንደታሰሩ ጎጎት ፍትሕና አንድነት ፓርቲ ትላንት ባወጣው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ አብራር በጉራጌ ዞን እየተፈጸመ ያሉት የመብቶች ጥሰት አሳሳቢ ደረጃ ላይ እንደደረሰም ገልጸዋል። ከዞኑ ባለስልጣናት ምላሽና አስተያየታቸውን ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሀሳባቸውን አልተካተተም። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
በማዕከላዊ ኢትዮጵያ ክልል የጉራጌና የምስራቅ ጉራጌ ዞኖች ባለፈው ሰኞም ታህሳስ 8 ቀን 2016 ዓ.ም በተፈጸመ ጥቃት 2 ሰላማዊ ሰዎች እንደተገደሉ የጎጎት ለጉራጌ ፍትህና አንድነት ፓርቲ ሊቀመንበር አቶ መሐመድ አብራር ለአሜሪካ ድምጽ በስልክ ተናግሯል።
ሰዎች መደበኛ እንቅስቃሴያቸው በሚያደርጉበት ሰዓት ከመኪና ላይ ባሉበት ሁኔታ በተፈጸመባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻም አካባቢ ላይ ተመሳሳይ ግድያ ተፈጽሟል። በዛ ተመሳሳይ ቦታ ላይ ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም በሌሎችም በስለት መሳሪያዎች የተገደሉ ሰዎች አሉ።
ከአዲሱ ክልል ምስረታ አንስቶ በሁለቱ ዞኖች በተለይም በኢንሴኖ፣ በቆሴ፣ በጥያና በወልቅተ ከተማ አካባቢዎች የበዙ ሰላማዊያን ሰዎች ህይወት እንዳለፈ ፓርቲው ትላንት ባወጣው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ በሁለቱም የጉራጌ ዞኖች የሰዎች ግድያ አሁንም ማቆሚያ አልተገኘለትም ይላሉም።
ለማጣራት ብዙ ቦታዎች ላይ ጥረት አድርገናል። በሶስት ወይም በአራት ዙር መጀመሪያ በምስራቅ መስቃን አካባቢ በነበረው ግጭት ተከታታይ በ15 ቀን በቀጠለው ግጭት ከ20 በላይ ሰዎች የተገደሉበት ሁኔታ አለ። ከወራት በፊት የሆነ ነው እሱ። ያም አካባቢ 2 ሰዎች አካባቢ እንደሞቱ ሪፖርቶች አለ። ቀጥሎ ወልቂጤ ላይ ከጥቅምት 2 ጀምሮ ታህሳስ 8 ድረስ ቀጠለው ግጭት ከ10 በላይ ሰዎች ሞተዋል። ስለዚህ እያደገ የመጣ ኮንትሮል ማድረግ ያልተቻለ ይሄ ኮንትሮል ደግሞ ማድረግ ያልተቻለው በየትኛውም አካባቢ ላይ የህዝብ ለህዝብ ግጭት ኖሮ አይደለም፣ በደፈጣ በሚደረጉ ጥቃቶች ናቸው። እንደነዚህ አይነት ነገሮች የህዝብ ለህዝብ ወጥቶ አደባባይ ላይ ያለበት ሁኔታ ብዙ የለም።
ካለፈው ጥቅምት ወር ጀምሮ በርካታ ሰዎች ከህግ አግባብ ውጭ እንደታሰሩ ሊቀመንበሩም ለአሜሪካ ድምፅ አመልክቷል።
ከአስር ቀን ባላነሰ ጊዜ ተንቀሳቀስሼ ባየኋቸው ከሰባ በላይ ታሳሪዎች ነበሩ። ምናልባት ከዛ በኋላ ተወሰኑ ጭማሪዎች ሊኖሩ ይችላሉ። በአጠቃላይ ግን ያው ብዙ ቁጥር ያላቸው ሰዎች በሁለቱም አካባቢ ከቁጥራቸው በላይ ደግሞ የሚያዙበትና ለፍርድ አለመቅረባቸው የበለጠ የሰብአዊ መብት ጥሰቱን ከቁጥሩ በላይ የሚናገረው ደግሞ ለወራት ለምሳሌ ምስራቅ መስቃንና አካባቢ ከታሰሩት ሶስተኛ ወር አካባቢ ይመስለኛል ወልቂጤ አካባቢ የታሰሩት ከጥቅምት 2 ጀምሮ የታሰሩ ሰዎች አሉ። በዚህ ጊዜ ውስጥ አንዳቸውም ፍርድ ቤት አልቀረቡ። የሚፈልጓቸውን ሰዎች ያቆያሉ። አንዳንዶቹን በእርግጥ የሚለቁበት ሁኔታ አለ። ግን የሚያቆዩዋቸው ሰዎች ለምን እንደያዟቸው ለምን እንደዚህ እንደሚያቆዩዋቸው እንኳን ግልጽ የሆነ ነገር የለም።
ለቀመንበሩ ከህግ አግባብ ውጪ ታስሯል ያሏቸው ሰዎች በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳና በወልቂጤ ከተማ እንደሚገኙ ጠቁመው ፍርድ ቤት ቀርበው ፍትህ እንዳላገኙም ገልጿል። በወልቂጤ ከተማና አካባቢው የግለሰቦች ቤቶች ያለ ፍርድ ቤት ትዕዛዝ በሰዓት እላፊ እንደሚበረበሩና ባለቤቶቻቸውም እንደሚታሰሩ ማረጋገጡን ፓርቲው በትናንት መግለጫው አመልክቷል። በዚህ ሁኔታም የፓርቲው ማዕከላዊና የስራ አስፈጻሚ ኮሚቴ አባል አቶ መስፍን አበራ ታህሳስ 8 ቀን 2016 ዓ.ም. ሌሊት ከቤታቸው ታፍኖ እንደተወሰደ ማስታውቋል። በአካባቢው ለሶስት ዓመታት እንደቆየም የተገለጸው የተራዘመ የኮማንድ ፖስት አስተዳደር ለብዙሃኑ የመብቶች ጥሰት ምክንያት እንደሆነም የተቹት አቶ መሐመድ አላግባብ የታሰሩ ሰዎች መብት እንዲከበርና ደህንነታቸውም እንዲጠበቅ ጠይቀዋል።
የታሰሩ ሰዎች ለፍትህ በፍርድ ቤት ቀርበው ፍትህ የማግኘት መብታቸው መረጋገጥ አለበት ነው። አሁን በህገወጥ መንገድ ታጉረው ነው ያሉት። ግን እንጂ እስር ሊባል አይችልም። ሰዎች ከተያዙ አገራችን የፍትህ ስርዓት ውስጥ ፍርድ ቤት የሚቀርቡበት ተጠርጣሪ ሆነው ከቀረቡ ደግሞ ራሳቸው የሚከላከሉበት ስርዓት አለ። ከዚህ ስርዓት ውጪ ስርዓቱ ሁሉ እንደ ስጋት የታዩ ሰዎች በሙሉ አንገት ጠምዝዞ ወደ እስር ቤት እያስገቡ ኢንዴፊኒትሊ ለማይታወቅ ያህል ጊዜ ገደብ ለሌለው ጊዜ ማቆየት ህጋዊ አሰራር ስላልሆነ ይሄ ሊታረም ይገባል የሚል ነው።
በጎጎት ፍትህና አንድነት ፓርቲ መግለጫ የተነሳውን የሰላማውያን ሰዎች ግድያና የዘፈቀደ እስር አስመልክቶ ከዞኖች ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ አልተካተተም። ይሁን እንጂ የማዕከላዊ ኢትዮጵያ ክልል ፕሬዚዳንት አቶ እንዳሻ ጣሰው በክልሉ የተለዩ 276 ሰዎች በህግ ቁጥጥር ስር እንዲውሉ መወሰኑን ማስታወቃቸውና አንዳንዶቹም እንደታሰሩ መናገራቸውን ጠቅሰን መዘገባችን ታውሳል። በጉራጌና በምስራቅ ጉራጌ ዞኖች በክልልነት ከመደራጀትና ከወሰን መካለል ጥያቄ ጋር በተያያዘ ከዓመታት በፊት የተፈጠረው ግጭት ሁነኛ መፍትሄ አለማግኘቱ ቀጠናው እንዳይረጋጋ ማድረጉና ዜጎችን ለህይወት እልፈት፣ ለንብረት ውድመትና ለመፈናቀል እንደዳረገ በየጊዜው መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮቻችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት ይቀጥላል። በአማራ ክልል ዋግብራ ዞን የተከሰተው ድርቅ ባስከተለባቸው ጉዳት ምክንያት የሞቱት የቤት እንስሳት ብዛት ከ10,000 በላይ እንደደረሰ የዞኑ አደጋ የመከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገለጸ። የጽህፈት ቤቱ ኃላፊ አቶ ምረት መላኩ ዛሬ አርብ ለአሜሪካ ድምፅ እንደተናገሩት ባለፈው ወር ብቻ ከራብ ጉዳቱ የተነሳ ከ6,000 በላይ የቤት እንስሳት እንደሞቱ አስታውሰዋል። ቁጥሩ ሊጨምር የቻለው ከሰብአዊ እርዳታው ጎን ለጎን የእንስሳት መኖ እርዳታንም በማሰባሰብ ላይ ትኩረት ተሰጥቶ ባለመሰራቱ ነው ብሏል። አሴር ምስጋናው ተጨማሪ አላት።
በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በተከሰተው ድርቅ ምክንያት በአንድ ወር ውስጥ ቁጥራቸው የበዛ የቤት እንስሳት እንደሞቱ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ዛሬ ለአሜሪካ ድምፅ አረጋግጠዋል።
በሳላና አብርገንዴ ወረዳ በተለያዩ የእንስሳት ዝርያዎች ወደ 10,000 የሚሆን እንስሳት ሞተውብናል። መኖ ፍለጋ ሲሄዱ የእግር ጉዞ አልቻሉም። 4,062 ነበር ከወር በፊት። ያንውም በሳላ ብቻ ነው የነበረው። አሁን ደግሞ አብርገንዴ ደቢና በለጋሚ ባልተከዜ ወደ ማዶ ያሉ አርሶ አደሮች እንስሳታችን ውሃም በመኖ እጥረት እየሞቱ ነው የሚል ሪፖርት እነሱ ጋር ተጨምሮ ወደ 10,000 እየደረሰ ነው። በእንስሳት በኩል እስካሁን ድረስ የመኖ ድጋፍ አፈላላጊ ኮሚቴ ተደራጅቶ በየወረዳው የባህላዊ መኖ እያሰባሰበ ነው ያለው። ግን ተሰባስቦ ወደ አንድ ማዕከል ሄዶ ለእንስሳት ማድረስ ስላልተቻለ እንስሳት ላይ እስካሁን ድረስ የሞት ሪፖርት አለ የሚለውን ይዘናል።
ካነጋገርኳቸው ተጎጂዎች መካከል በሳህላ ሰየምት ወረዳ መንደር 04 እንደሚኖሩ የገለጹልኝ አርሶ አደር ደሴ ገብሩ በቤት እንስሶቻቸው እያረሱና ለሽያጭም እያቀረቡ ኑሯቸውን ይመሩ እንደነበር ተናግረዋል። አሁን ግን በርከት ያሉ እንስሶቻቸው ድርቁ ባስከተለባቸው ጉዳት በመሞታቸው በእጅጉ ማዘናቸውን አመልክተዋል።
ቆላማ መሬት ስለሆነ ያው በእንስሳ
የምንኖረው በእርባታ ላሞች አራት፣ ዳማ ከብት አንድ እና በሬ ሁለት ተቀሉ ወደ አስር የተቀራረበ እንስሳ ነው የሞተው። ወደ 15 ነበረኝ። እነሱም ቀርቶ የቀሩትም አንድ ሁለት ናቸው። እነሱም ከመሞት የዘለሉ አይደለም።
በሬዎቹ የሚያርሱበት ነበር?
አዎ፣ ደከመና የሚበላው ሲያጣ ደክሞ ቀረበ።
ሁለቶችም
አንድ ቀርቷል። ሶስት ነበሩ። አንዱ አለ። አንድ ሁለት ያህል ላሞች ደግሞ አሉ። እነሱም ቢሆን ከመሞት የዘለሉ አይደለም።
አሁን ቤተሰቡን በምን እያስተዳደሩ ነው?
ያው በሁለት ወር በሶስት ወር ጠብቃ አንዲት 12 ኪሎ አንዴ የተሰጠን ነበር። በቃ ያቺ ማልጋለች። ምንም በቃ በዛች ልክ ነው። ምንም እናስተዳድረው ነገር የለም። አሁን በጣም ከፍ አድርገ ነው ያስከተለን። ዘንድሮ ታይቶ ተሰምቶ በኒድ ምም ቢሆን ሰምቼ ባላቀ ያንስ ድርቅ የሚባል ነበር እናውቃለን። የአሁኑ በጣም የከፋ ነው።
ወቅታዊውን ድርቅ ተከትሎ ከ170,000 በላይ የቤት እንስሳት እንደተሰደዱ የገለጹት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ አሁንም በትኩረት ካልተሰራ የከፋ ጉዳት ሊደርስ እንደሚችል ስጋታቸውን ጠቁመዋል።
የሚቀድመው ሰብአዊ ድጋፍ ስለሆነ ሰብአዊ ድጋፍ ላይ ያለው ተጋላጭ ቁጥር ከፍተኛ ስለሆነ ለእኛ ድጋፍ ሊያደርጉ የሚመጡ ግብረሰናይ ድርጅቶች የክልሉም የፌዴራል መንግስቱም እስካሁን እየሞከሩ ያሉት ከሰብአዊ ድጋፍ ላይ ነው። የመጀመሪያው ሰው ላይ ስለነበረ ነው። እኛ ግን አሁን ክፍተቱ ከሰው ላይ እየተሻሻለ ስለሆነ የምግብ አቅርቦቱ ወደ እንስሳት ድጋፉ ወደ እንስሳትም ጭምር ቢዞር እያልን እየጠየቅን ነው ያለ ነው። ዝሮ እስካሁን ድረስ ከሄልቤታት ኢትዮጵያና ከኤፍኤች ኢትዮጵያ ከተባሉ ግብረሰናይ ድርጅቶች ውጭ በእንስሳት በኩል ድጋፍ የሰጠን የለም።
ከወራት በፊት ከረሃብ ጋር በተያያዘ በዞኑ የስድስት ሰዎች ህይወት እንዳለፈ ያስታወሱት አቶ ምህረት አሁንም በድርቁ ምክንያት ከ400,000 ህዝብ በላይ እንደተጎዳ አስታውቀዋል። ከእነዚህም ውስጥ ከ180,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ ፈላጊ እንደሆነ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራና በትግራይ ክልሎች ስራውን እያከናወነ እንዳልሆነ አስታወቀም። ከሁለቱ ክልሎች ውጭ በሌሎች ክልሎችና የከተማ አስተዳደሮች ተሳታፊዎችና የምክክር አጀንዳ አቅራቢዎችን የመለየት ስራ እየተከናወነ እንደሆነ ኮሚሽኑ ዛሬ አርብ በሰጠው ጋዜጣዊ መግለጫ ገልጿል። ኬኔዲ አባተ።
የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁኑ ወቅት በሁለት ክልሎች ውስጥ ስራውን እያከናወነ እንዳልሆነ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ዛሬ በሰጡት መግለጫ አብራርተዋል።
ሀገራችን ካሏት የከተማ አስተዳደሮችና ክልሎች መካከል አሁን በተጨባጭ የተሳታፊ ልየታ እያልተካሄደበት ያለው ነገር ግን ተሳታፊዎችን ለመለየት ቅድመ ዝግጅቶች እየተጠናቀቁ ያሉባቸው ክልሎች ሁለት ብቻ ናቸው። አንደኛው የትግራይ ክልል ነው። ሌላኛው የአማራ ክልል ነው። አሁን ባሉባቸው ወቅታዊ ሁኔታዎች ምክንያት ከነዛ ወቅታዊ ሁኔታዎች ጋር በተያያዘ ምን አይነት መንገድ መከተል አለብን ይህን ስራ ለማሳካት በሚል ከተለያዩ ባለድርሻ አካላት ጋር ምክክር እየተካሄደ ቅድመ ዝግጅቶች እየተደረጉ መሰራት ያለባቸው ስራዎችን ለመስራትም ጥረት እየተደረገ ያለበት ሁኔታ ነው ያለው ማለት ነው።
በአማራ ክልል የኮሚሽኑን ስራ የገታው ለወራት የዘለቀው የትጥቅ ግጭት ሲሆን በትግራይ ክልል ደግሞ ከጦርነት በኋላ ያለው ድባብና ሌሎችም ምክንያቶች መኖራቸውን አቶ ጥበቡ ተናግረዋል።
ትግራይ ክልል ላይ በዋናነት ያልኩት የጸጥታ ችግር ሳይሆን ከጦርነት የመውጣት ሂደት ውስጥ ስላለና ብዙ ውስብስብ ችግሮች ስላሉ እነሱን ተረጋግቶ ህብረተሰቡ በንቃትና በስፋት የሚሳተፍበትን አውድ ለመፍጠር ጊዜ ይፈልጋል። በነገራችን ላይ እንደሚታሰበው አይደለም፣ ቀላል አይደለም። ምክንያቱም ይሄ ምክክር አሳታፊ መሆን አለበት፣ አካታች አለበት። ሰዎች ለመመካከር መመካከር ምንን ይጠይቃል? መከባበርን፣ መቻቻልን፣ መደማመጥን፣ ትዕግስትን ይጠይቃል። በጦርነት እየተካለበ በድርቅ በረሃብ እየተካለበ ባለበት ሁኔታ ውስጥ ይህን ነገር መፍጠር አይቻልም። ስለዚህ ሂደቶቹን ተከትሎ ከእውነታዎቹ ጋር በሚቀራረብ መንገድ ስራዎችን መስራት ተገቢ ነው ብለን እናስባለን። እሱን ነው እየሰራን ያለ ነው በሁለቱም ክልሎች።
ከሁለቱ ክልሎች ውጭ ባሉት አካባቢዎች የወረዳ ተሳታፊዎችንና አጀንዳ አቅራቢ ተወካዮችን የመለየት ስራ በተለያየ መጠን እየተከናወነ እንደሚገኝ የገለጹት የሀገራዊ ምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ 327 ወረዳዎች አጀንዳ የሚያቀርቡ ወኪሎቻቸውን ለይተው እንደጨረሱ ተናግረዋል። የልየታ ስራውን ያጠናቀቁ ክልሎችና የከተማ አስተዳደሮች እንዳሉም ገልጸዋል።
እስካሁን በደረስንበት ደረጃ በሲዳማ በ45 ወረዳዎች፣ በደቡብ ምዕራብ ኢትዮጵያ 57 ወረዳዎች፣ በቤንሻንጉል ጉምዝ 24 ወረዳዎች፣ በሐረሪ 9፣ በድሬዳዋ 12፣ በጋምቤላ 14፣ በአዲስ አበባ 119 ወረዳዎች ሙሉ በሙሉ በሚባል ደረጃ ተወካዮቻቸው ተሳታፊዎች መለየት ብቻም ሳይሆን ተሳታፊዎች ተለይተው በአጀንዳ ሐሳብ ላይ ሐሳብ የሚሰጡ ተወካዮቻቸው ሙሉ በሙሉ የተጠራቀቀባቸው ወረዳዎች ናቸው። እስካሁን በኢትዮጵያ ከሚገኙ ወረዳዎች መካከል ወደ 327 የሚሆኑ ወረዳዎች የአጀንዳ ሐሳብ የሚሰጡ ተወካዮቻቸው ሙሉ በሙሉ መርጠው አጠናቀው ጨርሰዋል ማለት ነው።
በመላው ኢትዮጵያ በተለያየ መጠን የተሳታፊዎች ለየታ ስራ እየተከናወነባቸው ያሉ ወረዳዎች 700 እንደሆኑም ገልጸዋል። በአንዳንድ አካባቢዎች የትጥቅ ግጭት ባለበት የኦሮሚያ ክልል ከ379 ወረዳዎች ውስጥ 45 በመቶ በሚሆኑት 171 ወረዳዎች ተሳታፊዎችን የመለየት ስራ እየተከናወነ እንደሚገኝም አመልክተዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር እንዲደረግና መግባባት እንዲፈጠር የማስቻል ተልእኮ አንግቦ ከተቋቋመ ወደ 2 ዓመት የሚሆነው ኮሚሽኑ በዋናነት በግጭቶች ምክንያት በእቅዱ መሰረት መጓዝ አልቻለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከአንድ ወር በፊት የመስሪያ ቤታቸውን የአራት ወራት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የትጥቅ ግጭቶች በሰላም እንዲፈቱ ምክር ቤቱ በመንግስት አስፈጻሚው አካል ላይ ጫና እንዲያደርግ ጥሪ ማቅረባቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በጦርነት ምክንያት አመታዊው የቤተልሔም ጌታ ልደት ክብረ በዓል ተሰረዘም። በጌታ ልደት መዳረሻ አንስቶ በቤተልሔም ደምቀው የገና በዓል በእስራኤልና ሐማስ ጦርነት ምክንያት ተቀዛቅዟል። የፍልስጤም ዌስት ባንክ ከተማ አስተዳደር ዘንድሮ ምንም አይነት ክብረ በዓል እንደማይኖር ገልጾ ለባሉ የታቀዱ መራግብሮችን እንደሰረዘም አስታውቋል። ሊንዳ ግራንድስቲን ከቤተልሔም ያጠናቀረችውን ዘገባ ኤደን ከረመው እንደሚከተለው ታቀርባለች።
በፍልስጤም ዌስት ባንክ የሚገኘው የቤተልሔም ቤተክርስቲያን ወትሮ የኢየሱስ ክርስቶስ ልደት የሚወክሉ ጌጦች በሚቀመጡበት ስፍራ ላይ ፍልስጤማውያን ከጋዛ መከራ ጋር አጋር መሆናቸውን የሚያሳዩ ምስሎች ተቀምጧል። ቄስ ሙንተር አይዛክ በቤተልሔም የሚገኘው የኢቫንጀሊካን ሉትራን ቤተክርስቲያን ሐላፊ ናቸው።
The manger in the midst of a rubble resembling a destroyed house in Gaza and
በጋዛ ውስጥ ያሉትን የፈራረሱ ቤቶች የሚመስል በፍርስራሾች መካከል ያለ ግርግም። ህፃኑ ኢየሱስም በልጅነቱ ከፍርስራሹ በታች ነበር። የጋዛ ህፃናት ከፍርስራሹ ሲወጡ የሚያመለክቱ ብዙ ምስሎችን አይተናል። ለኛ ደግሞ ይህ ኢየሱስ ከመከራችን ጋር መካፈሉን የሚያሳይ መልእክት ነው።
በቤተልሔም የሚገኘውና የግርግም አደባባይ እየተባለ የሚጠራው ስፍራ በገና ሰሞን ወቅት ባለም አቀፍ ጎብኚዎች መጨናነቁ የተለመደ ትዕይንት ነበር። ዘንድሮ ግን በጋዛ እየተካሄደ ባለው ጦርነት ምክንያት ጎብኚዎች በእስራኤልም ሆነ በዌስት ባንክ በኩል እንዳይገቡ ተከልክለዋል። የቤተልሔም ማዘጋጃ ቤትም ሁሉንም አይነት የልደት ክብረ በዓሎችን ሰርዟል። ሃና ሃናንያ የቤተልሔም ከተማ ከንቲባ ናቸው።
Bethlehem City is a Palestinian city and we are in mourning.
Bethlehem የፍልስጤም ከተማ ስትሆን በሐዘን ውስጥ ነን። በዌስት ባንክ እና በጋዛ ሰርጥ እንዳሉ እንደ ሁሉም ከተሞች በሐዘን ውስጥ ነን። በጋዛ በህዝባችን ላይ የተፈጸመ ያለው ጥቃት እስካለ ድረስ ማንኛውም አይነት የገና በዓል ደስታና ክብረ በዓል እንዳይደረግ አግደናል።
ከንቲባው 70% የሚሆነው የቤተልሔም ምጣኔ ሀብት በቱሪዝም ላይ የተደገፈ ነው ይላሉ። በከተማዋ የሚገኙትና ወትሮ ከአቅም በላይ ይጨናነቁ የነበሩ 70 ሆቴሎች እንዲሁም ደግሞ የገጸ በረከት ሱቆች አሁን ተዘግተዋል። እንደ ሊዝ ሩዴዳ ያሉ ወጣቶችም ስርዓት ሆነው ተጨናንቀዋል።
الجو حزين كثير الجو كئيب الناس
ድባቡ በጣም አሳዛኝ ነው። ሰዎች በጦርነቱ የተነሳ በጣም አዝነዋል። ይሄው አሁን ደግሞ ስራ የለም።
በከተማዋ አሉ የሚባሉትና አልፎ አልፎ የሚታዩት ከሞስኮ የመጡት የሩሲያ ኦርቶዶክስ ክርስቲያኖች ብቻ ናቸው። ፓቬል ኪርሚንስኪ ጎብኚ ናቸው።
Not afraid, no. Why? For we are Russians.
አልፈራም በፍጹም። እኛ ሩሲያውያን ነን። ሚሳኤሎች አያስፈሩኝም። የማልፈራው ደግሞ እኔም ራሴ በሩሲያ ሰራዊት ውስጥ ያለው በመሆኔ ነው።
ምንም እንኳን ሁሉም የልደት ክብረ በዓሎች ቢሰረዙም ሃይማኖታዊ ጸሎቶችና ቅዳሴዎች ግን ይካሄዳሉ። ከንቲባ ሃናንያ የልደት በዓልን በጸሎት እናሳልፈዋለን ይላሉ።
We'll concentrate on praying for peace because this is the city of peace.
ይህ የሰላም ከተማ በመሆኑ ስለ ሰላም በመናደርገው ጸሎት ላይ እንተጋለን። ኢየሱስ ክርስቶስ እዚህ ከተማ ውስጥ በመወለዱ ምክንያት የሰላም መልእክት ከዚህ ከተማ ነው የተወለደው። እናም አሁን ላይ ቤተልሔም እና ሌሎች የፍልስጤም ከተሞች እውነተኛ ሰላምን ይሻሉ።
የቤተልሔሙ ከንቲባ አክለውም ለከርሞ በአሁን ሰዓት በጋዛ እየሆነ ያለው ነገር የቅርብ ጊዜ ትዝታ ብቻ ሆኖ በቤተልሔም የልደት በዓልን ድጋሚ በደስታ ለማሳለፍ ተስፋ እንዳላቸው ገልጸዋል። ለሊንዳ ግራንድስቲን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለጋዛ ተጨማሪ እርዳታ ማድረስን አስመልክቶ የሚሰጠውን ድምጽ በድጋሚ ሲያዘገይ፣ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የእስራኤልን ወታደራዊ ዘመቻ በመደገፋቸው በዓለም መድረክ መግለጫቸው ጨምሯል። የአገር ውስጥ መራጮችም ያወዛጋቢውን ጉዳይ ያያዝ በሰፊው ይቃወማሉ። የቪኦኤ የዋይት ሃውስ ቢሮ ኃላፊ ፓትሪስ ዋዳክሲዋራ ተከታዩን ዘግባለች። ደረጀ ደስታ ያቀርበዋል።
የፍልስጤም ባለስልጣናት እንዳስታወቁት እስራኤል በጋዛ የቦምብ ጥቃት ማድረስ ከጀመረችበት ከ10 ሳምንታት ወዲህ 20,000 ሰዎች ተገድለዋል። የዩናይትድ ስቴትስን ድምጽን በድምጽ የመሻር ውሳኔ ለማስወገድ ለቀናት ከተደረገ ከፍተኛ ድርድር በኋላ ዛሬ አርብ የተባበሩት መንግስታት የጸጥታው ምክር ቤት ለጋዛ ተጨማሪ እርዳታ ለመስጠት በሚያስችለው ውሳኔ ላይ ድምጽ ይሰጣል ተብሎ ይጠበቃል። እስራኤል የተባበሩት መንግስታት የእርዳታ ተሽከርካሪዎችን ለመፈተሽና ጦርነቱን በአስቸኳይ እንዲያቆም የሚጠይቀውን የውሳኔውን የመጀመሪያ ድንጋጌ ትቃወማለች። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ለአሁን ኑ የመፍትሄ ሐሳብ ድጋፍ እንደምታደርግ ተቆመዋል።
It's a resolution that will bring humanitarian assistance to those in need. It will support
ለተቸገሩት የሰብአዊ እርዳታ የሚያመጣ የውሳኔ ሐሳብ ነው። ሰብአዊ እርዳታውን ለመደገፍ እንዲያስችል በመሬት ላይ የዘረጋነውና ግብጽ ቅድሚያ የሰጠችውን ዘዴ ይደግፉ።
እስራኤል የመሬት ላይ ጥቃቷን ስትቀጥል ፕሬዝዳንት ጆ ባይደን የተኩስ አቁም ጥሪ ለማድረግ ፈቃደኛ አልሆኑም። ይህ አቋማቸው ባይደንን ተው ወይም አባንደንድ ባይደን የሚለውን ንቅናቄ ካደራጁት ከአሜሪካውያን ሙስሊም ማህበረሰብ ጋር ያላቸውን ግንኙነት ጎድቶታል። ጄላይኒ ሁሴን አባንደንድ ባይደን የተሰኘው ንቅናቄ አደራጅ ናቸው።
ፕሬዚደንት ባይደን የ2024ቱን ፕሬዚደንታዊ ምርጫ እንደተሸነፉ ያስታወቅን ነው። እንደ አሜሪካውያን ሙስሊሞች አቅም አልባ አይደለንም፣ ኃይል አለን። ገንዘብ ብቻ አይደለም ያለን፣ ተጨባጭ ድምጽም አለን።
የዩናይትድ ስቴትስ ብሔራዊ የደህንነት ምክር ቤት አማካሪ ጆን ከርቢ ይህ ቁጣ መኖሩን ያምናሉ።
እነዚህ የተለያዩ አመለካከቶችን ሁሉ በሚገባ እየሰማንና የተሻለ ግንዛቤ ለማግኘት እየሞከርን ነው። ይህም ሲባል የትኛውም ሀገር ሐማስ በእስራኤል ላይ ከሚፈጥረው ስጋት ጋር መኖር የለበትም። የትኛውም ሀገር ከእንደዚያ ያለ ስጋት ከሚያስከትል ጎረቤት ጋር መኖር አይገባውም።
በኒውዮርክ ታይምስ የሕዝብ አስተያየት ድምፅ መሰብሰቢያ መሰረት አብዛኞቹ አሜሪካውያን በተለይም ወጣት መራጮች ባይደን የጦርነቱን ሁኔታ ያስተናገዱበትን መንገድ አይቀበሉም። በካርኒንጌ ኢንዶይመንት ፎር ኢንተርናሽናል ፒስ ከተሰኘው ተቋም አሮን ዴቪድ ሚለር የሕዝቡ አስተያየት ጥሩ አለመሆኑን ይገልጻሉ።
ከህዝብ የተሰበሰቡ የአስተያየት ድምፅ ቁጥሮቹ በእርግጥም በጣም አስደንጋጭ ናቸው። ከአረብ አሜሪካውያን፣ ከተራማጆች እና ነጭ ካልሆኑ ሌሎች ዘሮች የሚታየው ማፈንገጥ እየጨመረ ነው። እነዚህ ሁሉ ባይደን ለእስራኤል ያላቸውን ጠንካራ ድጋፍ የሚቃወሙ ይመስላሉ። ተቀራራቢ በሆነው ምርጫ ይህ ትልቅ ጉዳት ሊሆን ይችላል። ስለዚህ አስተዳደሩ የጋዛን ጉዳይ ጋብ ማድረግ፣ ወደ መልሶ ግንባታ፣ ሰብአዊ እርዳታ መሄድና ሁሉም ነገር የመጨረሻውን እልባት እንዲያገኝ ቁርጠኛ መሆን የሚገባው ይመስለኛል።
ተመሳሳይ አስተያየት እንደሚያሳየው መራጮች የሪፐብሊካን እጩ ዶናልድ ትራምፕ የጋዛን ጉዳይ በመቆጣጠር የተሻለ ሥራ ይሰራሉ ብለው ያምናሉ። አሜሪካውያን የተኩስ አቁም ይኑር በሚሉትና እስራኤል እንድታሸንፍ በሚፈልጉት መካከል ተከፋፍለዋል። ምንም እንኳ የተጎጂዎች ቁጥር እየጨመረ ቢመጣም ባይደንን በሁለቱም ወገኖች የፖለቲካ አጣብቂኝ ውስጥ ከቷቸዋል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንደርሳለን። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ከአማራ ክልል ወደ ዩኒቨርሲቲ የገቡ ተማሪዎችን ጉዳይ ይመለከታል። በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮ 12ኛ ክፍል ተፈታኞች እጣ ፈንታ እንደሚያሳስባቸው ተናገሩ። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት 3 ወራት እንደተዘጉ መሆናቸውን ለአሜሪካ ድምጽ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸውም አመልክተዋል። አሲር ምዝጋናው በዚህ ጉዳይ የተጨማሪ አላት።
በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስና ኢዮኤል ሲሚነ በ2015 ዓመተ ምህረት በሀገር አቀፍ ደረጃ በተሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይል ችና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር።
እኔ ነገርኩሽ አሁን የመጀመሪያውን ታውክስ ነው። ከዛ በኋላ በየቀኑ ሁሌ ያለ ታውክስ ምናምን አለ፣ እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ ከባድ መሳሪያ እንትኖች ነበሩ ድምጾች፣ እና ያን እየተፈተን ነበረ ያጠቆር ምናምን ፈተና ያነበሩና በዛ ሰዓት በጣም ተጨንቄ ነው። ራሱ ፈተናው ራሱ ሊቋረጥ እንደሚችል ምናምን
ጣፋንታችን ሊሆን ይችላል፣ ፈተናችንም ደግሞ ወጡ አበ በሰላም ሄዱን እርግጠኛ አይደለንም። 4 ዓመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረው እንዲያን በጣም ብዙ ነገሮችን ስናብሰለስል ብዙ ነገሮች ውስጥ እንትን ስንል ነበረ።
ውጤት ስንት ነበር ያመጣችሁት?
እኔ 640 ነው ያመጣሁት።
ባለፈው ዓመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በ42 ትምህርት ቤቶች ላይ ጉዳት መድረሱንና 2000 የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጽሐፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁኑ የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩም በገሃድ የታዘቡት ተማሪ ኢዩኤልና ስቲፋኖስ ሲሜነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣ ውረድ እንዲህ ያስታውሱታል።
በአምስት ምናምን መኪና ነው እያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ አጽፈን እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ እንደዚህ ኢንትራንስ ያመጡት ውጤት ይሄን ያክል ነው ምናምን የሚል እየተራጽፈን ያንን እያሳየን አይ ቲንክ ከደብረ ማርቆስ ከደጀን ባንድ መኪና ከዛ ደግሞ እያል እየተገለባበጠ በአምስት መኪና ጠዋት 12 ሰዓት የወጣን 12 ሰዓት ነው እዚህ ራሱ 12:30 ምናምን ነው አዲስ አበባ የገባ ነው።
ተማሪ ቤተለይ ምስጋናውን በዚያው የአዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ትማር እንደነበር እና ከፍተኛ ውጤት ካስመዘገቡ 47 ተማሪዎች መካከል እንደሆነች ትናገራለች። በአካባቢው ባለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት ቤተልሔም ታስረዳለች።
እዚህ ለማምጣት ራሱ መንገዱን በጣም ፈርተን ነበር። ማህል የሚያጋጥመውን ችግር ከዚህ በፊት የነበረውን ተግዳሮት ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር። ያው ግን እንደፈጣል ቀን የመጣን ከጓደኞች ጋር ትንሽ ተሰባስበን መጀመሪያ እስከ ደጀን ድረስ በታክሲና እያቆራረጥ መጣን። ከዛ ከደጀን እዚህ ደግሞ ቀጥታ በባስ ነው የመጣ። ማህል ፍተሾች ምናምን ነበሩ። ያው መንገዱ ትንሽ አድካሚ ነበር። ቀጥራል
የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል።
አሁን እኛ አምና የነበርንበትን በዚህ ጊዜ የነበርንበትን ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርት ቤቱ የራሱ የሆነ ችግር ቢኖርበትም ልክ እንዳልኩ ያልተሟሉ ነገሮች ቢኖሩም ግን ከጸጥታ ችግር አንጻር ምንም የጸጥታ ችግር ሳይኖርብን እየተማር ትምህርታችንን እያስከትልን እርስ በርሳችን እየተረዳዳ ለሀገራዊ ፈተናው ለተለያዩ ነገሮች ራሳችን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አበባ የዋላ ሪሶርስ ሲስተም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም። እና ለነዚህ ልጆች በጣም እንትናለ ምክንያቱም ትምህርት ሌላው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳን ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አጥቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው እንዲህ የሚያሳትፉ ልጆች ናቸው። ይሄ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደርሰው እስኪ ለማየት ያውቃል የሚል አስተያየት
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶችና በተለያዩ አደጋዎች ምክንያት 7.6 ሚሊዮን ህፃናት ከትምህርት ገበታ ውጭ እንደሆኑ አስታውቋል። በእውቁ ደራሲ በክብር ዶክተር ሐዲስ አለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ ም ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለውን ውጤት በማስመዝገባቸው ትላንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልደ ኢትዮጵያውያን ከተለያዩ ተቋማትና ከማህበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገኙ ጥሪ ቢደረግላቸውም በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምጽ አስቴር ምስጋናው። በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ
በኢትዮጵያ ችግር ያዋለደው ቀዳሚ አይነ ስውራን መዋለ ህጻናት የማስፈፊያ ድጋፍ እንደሚሻ ተገለጸ። ያለ ጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች በአንድ ገባሬ ሰናይ ተቋም ለመመስረት ሲነሳሱ ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናትን ጥቂቶች እንዳልሆኑ ለመታዘብ ችለዋል። እኚህ እናቶች ልጆቻቸው ለአቅመ ትምህርት ሲደርሱ እንደ ኩዮቻቸው ወደ መዋለ ህጻናት እንዲገቡ በፈለጉበት ወቅት ተቀባይ አጥተው ያጋጠማቸውን ግልት የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገባቸው ይናገራሉ። ኤደን ገረመው ከመስራቾቹ መካከል ሁለቱን አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል።
ሳራ ወልዴና ሰናይት ዮሐና ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐና ወርቅ፣
መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢው እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው፣ እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን የተሰማኝ በቃ አህለካ እንደኔ አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው እኛ እኮ ሄደን ነበር እንደዚህ እንደዚህ ብለን የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው አሁን ልጅ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለውን ነገር መዋል አለበት፣ እውነት ነው። መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባቸው አሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካካት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚ እድሜ ከፍ ያሉ ስላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድሞ በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። ያው ከወጣሁኝ በኋላ ነው በ5 ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲና ተለጥፎለት ትንሿን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
እኛ አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት እንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት የተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላሽ ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬን መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ አሁን በተለይ ብሬንን አሁን ሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱንም ማቴሪያሉንም በማምጣት የሚያግዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው የሚሸፍንልን ካገኘን እንደው መንግስትም ቢያየን ብለን የምናስበው። የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ሊገላግለን። እኛ አሁን ሄዴክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህንን ነው እየፈራን ያለ ነው። እና የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህንን ነው።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራእይ እንግዲህ አሁን እኛ የምናስበው ልጆችን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያልን የመስፋት ራእይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶ ወለዱ ለተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተመልካቾቻችንና አድማጮቻችን የምሽቱ ዝግጅታችን እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ኢትዮጵያዊ የሙዚቃ አቀናባሪን ይመለከታል። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ ዕድሜ ነው። የአብሮ አደጉና የጓደኛ ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ የሰራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በታዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ኪሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የብዙ ነጠላ ዜማዎችና በርካታ አልበሞችን አቀናብሯል። ወጣቱ አቀናባሪ ኪሩቤል እነዚህ ፈተናዎች እንደምን አልፎ የህይወት ዘመን ጉዞውን ቀጠለ፣ ነገስ የት መድረስ ይፈልጋል የሚለውን ኬኔዲ አባተ በቀጣዩ ዘገባ ያቀርብልናል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ እና ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማካካስ ቻልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደ ቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት። እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪዮ ሰማው እና ዴኮ በቃ ያለቀ አሬንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደንብ ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃውያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያረጉ ትልልቅ ሰዎች ነበሩበት እና ያንተን ጠንካራ ማኔጀርም ነበረው። ባጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተላመደው ካልደራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምድ ወስጄበታለሁ። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንን ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው። ሁሉን ተናድጄም ከሆነ ትረሳዋለህ። የሆነ ነገር አስጨንቆህም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው። እና እድለኛ ነን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ። እና አሁንም ራሱ ከሙዚቃም ውጪ ሌላም ነገሮች መሞከር ብችል ደስ ይለኛል። እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ እመክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ወደ እናንተ እየደረሰ ያለውን የዛሬን አርብ ታህሳስ 12 2016 ዓ.ም የምሽቱን ዝግጅታችን ነው። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በትዊተር ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጠው መመሪያ መሰረት አኑሩ። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። በኢሜይል ታገኙ ለምትፈልጉ ደግሞ horn@voanews.com የኢሜይል አድራሻችን ተጠቀሙ። የተከበራችሁ አድማጮቻችንና ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ስርጭቱን ከስቱዲዮ በማቀናበር አብሮን የቆየው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ ናት። ፕሮግራም በማሰናዳት አብሮን ከነበሩ የአሜሪካ ድምፅ አዘጋጆች ጋር ምሽቱ ሳስተናግዳችሁ ያመሸሁት ደግሞ አስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ።